ክብር ሁሉ ለእግዚአብሔር ይሁን። እግዚአብሔር ይመስገን ስለነበረን ጊዜ። ቴንክ ዩ እና ሜርሲ። እግዚአብሔር ይባርካችሁ። ኤፌሶን ምዕራፍ 6 የመጨረሻውን ክፍል እናነብና በሱ ላይ ጊዜ እንወስዳለን ማለት ነው። ከዛ ያው የሚቀጥሉት ፕሮግራሞች አሁን ሮቢ እንደተናገረው ነው። በዛ ስኬጁላችንን እያመቻቸን እንቆያለን ማለት ነው። ኤፌሶን ምዕራፍ 6 ከቁጥር 10 እስከ ቁጥር 17 ያለውን አይተናል። እዚህም ስዕሉ ላይ እንደምትመለከቱት ወታደሩ የታጠቃቸው የተለያዩ የጦር መሳሪያዎች አሉት። ከዛ ተነስቶ ነው የክርስቲያኖች ደግሞ መንፈሳዊ ውጊያ ስለሆነ እያመሳሰለ የመዳን ራስ ቁርና መዳናችንን እንድናስብ ያደርጋል። እዚህ ጋር ያለውን ጥሩሩን እያሰበ እምነታችንን ይነካል። ሌሎችንም ልክ እንደዛው እንደተማር ነው ማለት ነው። ባለፈው ሳምንት ከማጥቂያ መሳሪያዎች ወታደሩ በሌሎቹ ያው ብዙ የመከላከል አይነት ስራ ነው የሚሰራው፣ ሰይፉን ግን ያው ለማጥቃት ነው የሚጠቀምበት ብለን ነበረ። የመንፈስ ሰይፍ እሱም የእግዚአብሔር ቃል ነው የሚለውን አይተን ነበረ። ዛሬ የሚቀጥለውን ሀሳብ እናያለን። ከቁጥር 18 እስከ ቁጥር 24 ጨክነን እናነበዋለን። ትንሽ ቅርቅር አለኝ ሲያልቅ፣ ግን እንግዲህ ምን ይደረግ ደግሞ ማለቅም ደግሞ አለበት። ኤፌሶ ምዕራፍ 6 ከቁጥር 18 እስከ ቁጥር 24 እንደዚህ ይነበባል። በጸሎትና በልመናም ሁሉ ዘወትር በመንፈስ ጸልዩ፣ በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ። ደግሞ የወንጌልን ምስጢር በግልጥ እንዳስታውቅ አፌን በመክፈት ቃል ይሰጠኝ ዘንድ ስለ እኔ ለምኑ። ስለ ወንጌልም በሰንሰለት መልእክተኛ የሆንኩ መናገር እንደሚገባኝ ስለ እርሱ በግልጥ እናገር ዘንድ ለምኑ። ነገር ግን እናንተ ደግሞ እንዴት እንዳለሁ ኑሮዬን እንድታውቁ የተወደደ ወንድምና በጌታ የታመነ አገልጋይ ቲኪቆስ ሁሉን ያስታውቃችኋል። ወሬያችንን እንድታውቁና ልባችሁ እንዲጽናና ወደ እናንተ የምልከው ስለዚህ ምክንያት ነው። ከእግዚአብሔር አብ ከጌታም ከኢየሱስ ክርስቶስ ሰላምና ፍቅር ከእምነት ጋር ለወንድሞች ይሁን። ጌታችንን ኢየሱስ ክርስቶስን ባለመጥፋት ከሚወዱ ሁሉ ጋር ጸጋ ይሁን፣ አሜን ይላል። ጸሎትን በተመለከተ የሚናገረው ሀሳብ አለ። ጸሐፊው ጳውሎስ ጸልዩ ይላል የመልእክቱን ተቀባዮች፣ ለእኔም ደግሞ ጸልዩልኝ ይላል። የሚጸልዩበትን ርዕስ በደንብ ነግሯቸዋል። ከዛ በኋላ ይህንን የሚጽፈውን ደብዳቤ ከእስር ቤት ወደ ኤፌሶን ቤተክርስቲያን ይዞለት የሚሄደው ደግሞ ቲኪቆስ የሚባል አገልጋይ ነው። ስለ እሱም የተወደደ ወንድም ነው፣ ደግሞም ታማኝ ነው ብሎ ስለ እሱም ማንነት ይናገራል። መጨረሻ ያው ቡራኬ ነው የሚሰጠው። ልክ ምዕራፍ አንድ ሲጀምር እንደተናገረው ስለ ሰላም፣ ስለ ጸጋ፣ የእግዚአብሔር ሰላም፣ የእግዚአብሔር ጸጋ፣ ፍቅር፣ እምነት ከእናንተ ጋር ይሁን ብሎ እንደዚህ ነው የሚዘጋው። እንግዲህ በዋናነት ጸሎትን ነው በዚህ ክፍል የምንመለከተው። ጸሎት ራሱ አንዱ የመንፈሳዊ ውጊያ የምንዋጋበት መሳሪያችንም ነው። ምናልባት አሁን ወታደሩ የለበሳቸው ልብሶች ላይ ሁሉም አሉ እንደምታዩቸው፣ እዚህ ጋር እንደተጻፈው ጸሎትን የቱ ጋር ታስገቡታል? እንደ ማሰሪያ አይነት ነገር ነው። አሁን ሳየው ጸሎትን ተጋድለው መንፈሳዊ ስለሆነ በመንፈሳዊ ዓለም ውስጥ እነዚህን ሁሉ መሳሪያዎች ታጥቆ ክርስቲያኑ ኤክሰርሳይዝ የሚያደርገው በጸሎት ዓለም ውስጥ እየገባም እንደሆነ መረዳት መቻል አለብን። ጸሎት ራሱ ተጋድሎ ነው። ልክ መጋደላችን ከስጋና ከደም ጋር አይደለም፣ በአየር ላይ ካሉ ከክፋት መንፈሳውያን ሰራዊት ጋር ነው አይደለም የሚለው። እንዴት ነው የምንጋደለው? በጸሎት ነው አንዱ የምንጋደለው። ለምሳሌ ኤጳፍራ የሚባል አንድ አገልጋይ በቆላሳይስ ምዕራፍ 4 ቁጥር 12 ላይ እሱ ስለ እናንተ መንፈሳዊ ነገር እንድትረዱ በጸሎት ይጋደላል ይላል። ቃሉን ነው በቀጥታ ያነበብኩላችሁ። በጸሎት ይጋደላል ይላል። ጸሎት ተጋድሎ ነው። በጸሎት ውስጥ ብዙ አይነት ምሪት ይመጣል ከእግዚአብሔር። ለምሳሌ አንዳንዴ እየጸለይን እያለን ጸልየን በጸለይንበት ርዕስ ላይ ኖ እንደሆነ መልሱ ቢገባንና ማለት መልሱን የሚሰጠን ምናልባት ወይ ሰው ቢሆን ወይ የመንግስት አካል ቢሆን። አንዳንድ ጊዜ ደግመን ስንጸልይ ቀጥል ይለናል እኮ ውስጣችን። ሆኖ አያውቅም በሕይወታችሁ? ኖ ተብሏል ነገሩ ተዘግቷል። ግን ደግሞ ስትንበረከኩ ቀጥል ይላችኋል። ትጸልያላችሁ፣ ስትሄዱ ኖ ነው፣ ደግሞ ትቀጥላላችሁ። ደግሞ ተጋድላችሁ የሚከፈት ነገር እኔ አጋጥሞኝ ያውቃል። ተዘግቷል እኮ በቃ የለም ነገሩ የለም ተብሏል። ወይ ሐኪም ነው ወይ ሆነ ነገር ነው ብቻ የልነው ተብሏል በቃ ተዘግቷል ይሄ አይሆንም በቃ በቃ ተብሏል ሲጸለይ 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 የሚከፈት ነገር አለ ክብር ለእግዚአብሔር ይሁን ዳንኤልን ባለፈው አንስቼላችኋለሁ ይጸልያል መልስ የለም ይጸልያል መልስ የለም ይጸልያል መልስ የለም መጣ ከ21ኛው ቀን በኋላ እንደዛ እንደማለት ነው ለምንድን ነው በትጋት የሚቀጥለው ሴንስ ያረጋው ነገር አለ ማለት ነው ዳንኤል እንጂኮ ጸልዩዋል እስ እየቀየረኩ አይደል በዛው ራስ ላይ ነው እየጸልያል ይጸልያል መልስ የለም ይጸልያል መልስ የለም ይጸልያል መልስ የለም ፋይናሊ ግን መልሱ መጣ ስለዚህ ጸሎት የተጋድሎ ሜዳም እንደሆነ ማሰብ እንችላለን ጸልዩ ነው የሚለው እንግዲህ በዚህ ክፍል ላይ ራሱ ያው እንትኑ ውጊያ ነው ይልና ግን ደሞ ውጊያ አንዱም በጸሎት ነው ይላል እውነተኛ ታሪክ ነው መናገራችሁ ሁለት ክርስቲያኖች ነበሩ ጓደኛሞች ናቸው እና በኢኮኖሚ በጣም ከፍተኛ ችግር ውስጥ ነበር የሚያልፉት ይጸልያሉ ይጸልያሉ ጸልያ አይጠግቡ መንበርከክ ነው መጸለይ ነው መጸለይ ነው መጸለይ ነው በኋላ አንዱ ስራ አገኘ በጣም ብዙ ገቢ አገኘ በጣም ኑሮ ተቀየረ ብዙ ገቢ አገኘ በቃ በኢኮኖሚ በጣም በጣም አደገ ከዛ ከስንት ጊዜ በኋላ ተገናኙ እና ሲያገኘው ያው ያኛው ጓደኛው ትዝ ያለው የጸሎት ትጋቱ ነው ደና ነው እንዴት ነው እግዚአብሔር ይመስገን ህይወት እንዴት ነው ጥሩ ነው እግዚአብሔር ይመስገን አዎ በጣም ተስማምቷል አምሮባል እንዴት ነው ኑሮ እንደዚህ ነው እንደዚህ ነው እንደዚህ ነው ብሎ ዘረዘረለት ያለውን ያካበተውን ሀብት ምናምን ሁሉ ነገረው በጣም ይገርማል እንዴት ነው ጸልያለህ አለው ያው አንዳንድ ጊዜ አሁን አንድን ሰው ስታዩት ወይ ሳቆ ይመጣባችኋል ይድሩ አይደለ የሆነ ነገሩ ይመጣባችኋል መቼም እንግዲህ አብራችሁ ያሳለፋችሁትን ሰው ጸሎቱ ነው ትዝ ያለው ለሱና እንደ ድሮ ትጸልያለህ ይስል ለምብዬ ነው ጸልየው አለ እንዴት እንዴት ነው ማጸልየው ለምብዬ ነው ጸልየው ድሮ ችግረኛ ስለነበርኩ ነው ጸልየኩ ታውና ለይ ለምድ ነው ጸልየው እንዴ ችግረኛ ብቻ ነው እንዴ ታ ይሄ ችግረኛ ጮህ እግዚአብሔር ሰማው አይደል እንዴ ቢለው በቃ ችግረኛ ይጮህ እንጂ ነው ለምድ ነው ጸልየው አለ እንደዚህም የሚያስባለ ለላችሁ ነው ችግረኛ ብቻ ነው ወይ የሚጸልየው ምንድነው ጸሎት የጸሎት ዴፊኒሽናችን ራሱ ምንድነው እንዴ ለምሳሌ ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን ጠራቸውና ኑ ተከተሉኝ አላቸው ተራራ ላይ ወሰዳቸው በማቴዎስ 5ቱ ከሄድን ማለት ነው ተራራ ላይ ወሰዳቸው ማስተማር ጀመረ ያስተምራል 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 በመሃል አንዱ ያነሳው ጸሎትን ነው መጸለይ ከፈለጋችሁ ብሎ ነው የጀመረው ትምርቱ ከፈለጋችሁ you are exempted መጸለይ አይጠበቅባችሁም in case መጸለይ ግን ካማራችሁ እንዶ መጸለይ ከፈለጋችሁ እንዲህ ብላችሁ ጸልዩ ብሎ አይደለም ያስተማረው It's obvious በቃ አንድ አማኝ አንድ የጌታ ልጅ ያለ ጸሎት መኖር አይችልም ስለዚህ ስጸልዩ ብሎ ነው የጀመረው የታወቀ ነው ማለት ነው በቃ አማኝ እንደሚጸልይ ስጸልዩ እንደነዚህ እንዳጸልዩ ብሎ በዛን ጊዜ በተሳሳተ መንገድ ያው ለታይታ ሰው እንደያቸው ምናምን ይጸልዩ ስለነበሩ ያው ፈሪሳውያን በማዕዘን ጥግ ቆመው ምናምን ለታይታ ያረጉ ስለነበረ እሱን ቀይሩት እንጂ ቦታውን ሞቲቫችሁን እነዚህ እነዚህን ብቻ ቼክ አድርጉ እንጂ ጸሎቱንም አስነኩት ነው ያለው አስነኩት የሚል የለም ጸልዩ ነው በቃ ጸልዩ ስጸልዩ ብሎ ነው የጀመረው ራሱ በቃ የታወቀ ነው በቃ ክርስቲያን ይጸልያል ይጸልያል ህብረት ነው የሚያደርገው ከአምላኩ ጋር ያወራል ይነጋገራል የጸሎት መድረክ ወይ መጸሎት ስፍራ ማለት የመደማመጫ ቦታ ማለት አማኙም ይናገራል ልመና ይሁን ምስጋና ይሁን ምልጃ ይሁን በትኛውም ጉዳይ ኢቭን ባልገባው ነገር ላይ እንኳን ራሱ አንዳንድ ጊዜ እኮ ጸሎት የግድ ስለገባን አይደለም ነገሩ አርቲኩሌት አድርገን አማርኛውን አጣፍጠን እነሆ ብለን እኮ አይደለም ምን እንደምንልሉ አናቀም አንዳንድ ጊዜ ምኑን ከምኑ እንደምን ተቃውሞ ይሁን አንዳንዴ ስንበረከክ ግራ ይገባኛል እኔ ራሴ ልቃወም ይሁን የተንበረከኩት ላመሰግን ይሁን ምንም ክሊር የሆነ ነገር እንኳን ይዤ አይደለም አንዳንዴ የምንበረከከው ግን ሆነ አለ በቃ በእግዚአብሔር ፊት በከዝም ቢወራለ በፊቱ ከዛ ነው ጥልል ይያለ ቢመጣው ነገሩ ራሱ እየቆየ 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 ምንድነው የኛ መናገሪያ መድረክ ብቻ አይደለም ጸሎት ማዳመጫም ነው ሁለቱም ወገኖች ኮሙኒኬት የሚደራረጉበት ሁለቱም ስል ያው ሰውና አምላክ ሰውና እግዚአብሔር ማለት ነው ስለዚህ በጸሎት ስፍራ ላይ አማኙ ሲጨንቀው ሲጨንቀው ሲቸግረው ሲቸግረው ብቻ በአምላኩ ፊት የሚመጣ ተደርጎ መታሰብ የለበትም ያ እንዳልኳችሁ ታሪክ ማለት ነው ጸልዩ ነው የሚላቸው ጳውሎስ ታሳውሳላችሁ ምዕራፍ 1 ላይ እኔ ጸልይላችኋለሁ ብሏችኋል አይደለ እንደ ደብዳቤ ጻፈላችሁን ሰዎች የመገለጥ መንፈስ እግዚአብሔር እንዲሰጣችሁ ከቅዱሳን ጋር የምትወርሱት ርስት ባለጠግነቱ ምን እንደሆነ እንድታውቁ ስለዕውቀት ስለመገለጥ ጸልይላችኋለሁ ብሏችኋል ምዕራፍ 3 ላይ ከመታወቅ ያልፋል የክርስቶስ ፍቅር ግን የፈቀደላችሁን ያክል እንድታቁ ጸልይላችኋለሁ ብሏችኋል ለምን አሁንም በቃ እኔ ጸልይላችኋለሁ ብሏል ዘጋው እንዴ ለስንቱ እሱ ይጸልያል እነሱም ይጸልዩ እንጂ ምን ማለት ነው አማኝ አማኝ ለአማኝ ይጸልያል ወይም ሰው ለቅዱሳን ጸልዩ ስለሚል እሱ ራሱ አንዱ ለሌላው ይጸልያል እውነት ነው ግን እንትነ ጸልየልኛል በቃ እሱ ከጸልየልኝ ምንም አልሆንም ተብሎ ሚኖር ህይወት ደግሞ እንዳልሆነ የኢየሱስም ትምህርት ምስክር ነው መልእክታቱንም سنመለከታቸው ጸልዩ ጸልዩ በጣም አለ ማቴዎስ ለምሳሌ ሉቃስ 18 ሳይታክቱ ዘወትር ይጸልዩ ዘንድ ይሄን ምሳሌ ነገራቸው ይላል ኢየሱስ ነው እሱ ምሳሌ ተናገረ ያቺ ባለው የሞተባት ሴትዮ ዳኛ ጋር ፍረድልኝ ያለች የምትመላለሰው ሴትዮ ታሪክ ማለት ነው ምንድነው የዛ ምሳሌ ዋና ዓላማ ሳይታክቱ ዘወትር እንዲጸልዩ በቃ እሷናት ታርጌቱ እሷናት ስለዚህ በኢየሱስ ትምህርት ተከታዮች ወይም አማኞች ስትችሉ ስትችሉ ጸልዩ የሚል ትምህርት አይደለም የሰጣቸው ሳይታክቱ ምን ማለት ነው ጸሎት ያታክታል ጸሎት የዋዛ አይደለም እንደውሃ ጥጥት ምናረጋው አይነት ነገር አይደለም ያታግላል ስለዚህ ለዚህ ነው ሳይታክቱ የሚለው የሚያታክት ስለሆነ ነው የሚያደክም ስለሆነ ነው ከጸሎት ይልቅ ሌሎች አክቲቪቲዎች በጣም እኛን አትራክት ስለሚያደርጉ ጊዜያችንን ስለሚወስዱብን ነው ግን ደግሞ ማንዳቶሪም ነው ደግሞ ጸልዩ ይላል ጌታ ኢየሱስ ጸልዩ ይላል ተከታዮቹ የሚጸልዩ ተከታዮች ነበር ያፈራው ደግሞ የሚጸልዩ ነበር የሚገርማችሁ ሐዋርያት ሥራ መጽሐፍ በጣም ስለ ጸሎት ይናገራል ሲጸልዩ ነው የሚለው ብዙ ነገር ተሞሉ ሲል ለምሳሌ አሁን እየሄዱ አይደለም ሲጸልዩ ሲጸልዩ ተሞሉ ሲጸልዩ እንዲሆነ ሲጸልዩ እንዲሆነ ሲጸልዩ እንዲሆነና እሱም ጸልዩ ነው ያስተማረው እነሱም ይጸልዩ ነበር መልእክቱም ሲጽፉ ጸልዩ ነው አሁን ደግሞ እንትና ይጸልይልኛል እንትና ይጸልይልን ግን እኛም እንጸልይ እኛም እንጸልይ እኛም መጸለይ ብቻ አይደለም ለእንትናም እንጸልይ እንጂ ጭራሽ አልፈን በኋላ ለቅዱሳን ጸልዩ የሚለውንም ስለምንመለከት ይወላችሁ አማኝ ልቡ ራሱ ከአካሉ ከቦዲው ጋር የተያዘ ነው ሰልፊሽ ሆኖ ራሱን ብቻ ይዞ የሚወጣ አይነት አይደለም ልክ ሌላው ለሌላው ሌላው ለኛ እንደሚጸልይ እኛም ለሌሎች መጸለይ የመቆረስም ምልክት ነው የፍቅርም ምልክት ነው ሌላውን ተሸክሞ በእግዚአብሔር ፊት መሆን ማለት ነው እኔ ለሌላው መጸለይን ለሌላ መጸለይ ስንበረከክ ለሌላ መጸለይ የሚባለውን በሃርድ ዌይ ነው የተማርኩት ለምሳሌ ልንገራችሁ አንድ ለራሴ ማአት ርእስ አለኝ ጭቁን ነኝ ለራሴ ተንበርክክ ልጸልይ ስል ይሆነ ይሆነ ይሆነች ይሆነች ህት መጣለች ወደ አይምሮ ሂጂ ነው ማለት እንዴ ሂጂ ምን ልሰሪ መጣሽ እኔ ለኔ ልጸልይ ላንቺ ልጸልይ ሂጂ አባረሬ አባረሬ በቃ ሂድ ዞርበል ምን ትሰራ መጣ የኔን ርእስ በትክክል ገና አልጨረስኩኝ አንተ ተወረረት መጣለ ወደ እስቴ ሂድ ይያልኩኝ ምን ማለት ነው የኔ ካልኩሌሽን ምንድን ነበር ለኔ በጣም በጸለይኩ ቁጥር በጣም ነገሮች የሚሆኑና የሚሳኩ ስለሚመስለኝ ማለት ግን እነቱ እንደዛ አይደለም የክርስትና ህይወት ግን እንደዛ አይደለም እኛ እንዴት እንኳን መጸለይ እንደምንችል ማናክ ሰዎች ነን የእግዚአብሔር መንፈስ ግን በውስጣችን ይመጣና እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳል ይቃጥታል በኋላ ነው አንድ በቃ በግዴ ስለምድ ውጤቱን ሳየው ኦሆሆ እንደዚህ ነው እንዴ ያልኩኝ ከውጤቱ ተነስቼ ነው በቃ አንድ ጊዜ አሁን ምን የኔ ራስ እንኳን ባይኖር ኢቭን ቢኖረኝም በርከክ ብዬ እግዚአብሔር ወደስጤ ካመጣ እለዋለሁ ያ ሰው እኮ ምን ውስጥ እንዳለ አላውቅም እኔ ምን ቸገረኝ እኔ የከቃተተ እግዚአብሔር መንፈስ በውስጥ የሆነው ይቀት ይበለው ከዛ ያንን ሰው ከምን ሊያወጣው እንደፈለገ አላውቅም ወይ ምን አይነት መረዳት ውስጥ ሊከተው እንደፈለገ ወይ ሊከታት እንደፈለገ አላውቅም እንትኑ ማለት ያው ሲጥማችሁ አይደል አንድ ነገር እዛው የምትገኙት እኮ ሲጥማችሁ ነው ኢዮብ ስለ ወዳጆቹ በጸለየ ጊዜ የሱ ምርኮ እጥፍ ሆነለት ይላል የቶቹ ወዳጆቹ ያቆሰሉት አይደሉም እንዴ በቃ እሱ በጸሎት ሲንበረከክ ወዳጆቼ ብሏል እኛ ምን አገባን ለወዳጆቼ ብሎ ነው የጸለየው በቃ ለወዳጆቹ ሲጸልይ እግዚአብሔር የሱን ምርኮ እጥፍ አድርጎ ሰጠ እንትን ነው ካልተጠነቀቅን የኛ ሰልፊሽነት ጸሎት ቦታ ሁሉ ያጋለጠናል አይደለም ሌላ ቦታ ጸሎት አሁን ጸሎት ቦታ አድራጁ እግዚአብሔር ነው አይደል እኛ ብንሰጥማ ጉድ ሊፈላቆ ነው ማለት አይደል እኛ ብናከፋፍል ያ ሰው የሚፈልገውን የትኛውንም ጸጋ የትኛውንም ነገር እኛ እጅ ላይ ያለ ቢሆንማ በጣም ከባድ ነው ከእግዚአብሔር እጅ ለሚያገኘው እንኳን on behalf of that person ተንበርክኮ መጸለይ እንኳን በጣም ነው እንትን የሚታገለንና የሚዋጋን ለምን ራሱ መንፈሳዊ ውጊያ ነው ሌሎችን ይዞ መንበርከክ ስለሌሎች መማለድ አለመቻል ውጊያም ስለሆነ ነው ስጋንን ገብቷችኋል ይሄ አሮጌው ሰው ሁልጊዜ ራሱ ላይ የሚያነጣጥር ለሌላው ለመማለድ ጊዜም የለኝ የሚል አይነት ነው በጸሎትና ቁጥር 18 በጸሎትና በልመናም ሁሉ ዘወትር በመንፈስ ጸልዩ ልመና በጣም አለ እዚህ ክፍል ላይ ወደ 3 ጊዜ አንግንቻለሁ በጸሎትና በልመና ይላል እንደገና ወደታች ይራጩ ስለ ቅዱሳን ሁሉ እየለመናችሁ ይላል እንደገና ወደታች ወርዳችሁ ቃል ይሰጠኝ ዘንድ ስለኔ ለምኑ ይላል ቁጥር 20 መጨረሻ እናገር ዘንድ ለምኑ ይላል አራት ጊዜ አለ ዛሬ በመናየው ክፍል ላይ ራሱ ምን ማለት ነው ጸሎት ልመና ብቻ ነው ማለት ግን አይደለም የጳውሎስ በጣም ዋና አሁን በዚህ ክፍል ላይ ሊነግራቸው የፈለገው የኤፌሶንን አማኞች ሊነግራቸው የፈለገው ከልመና ጋር እግዚአብሔርን ከመለመን ጋር የተያዘ የጸሎት ርዕስ እየሰጣቸው ስለሆነ ነው እንጂ ሌሎቹ ክፍሎች በሌላም ርዕሰ ጉዳይ ላይ በእግዚአብሔር ፊት እንደሚኮን ምልጃ እንዳለ ምስጋና እንዳለ ሁሉ እናቃለን ግን ይሄ ክፍል ከልመና ጋር የተያዘ ነገር አለው በጸሎትና በልመናም ሁሉ ዘወትር በመንፈስ ጸልዩ ምንድነው መቼ እንጸልይ ዘወትር ጸልዩ ዘወትር እኔ ስራ ልጸልይ ዘወትር የሆነ ነገር ልማር የሆነ ነገር ላደርግ ልጸልይ እሚል ጥያቄ ሊመጣብን ይችላል ይሄ መቼም በጣም ኤሌመንተሪ ነው እንግዲህ ይሄን ለመመለስ መጣጣር የለብኝም እኔ ራሴ ምክንያቱም መጽሐፍ ቅዱስ አማኝ እየጸለየና ቃል እያነበበ ይኖራል አይደል እዚሁ ምዕራፍ 6 ላይ ከላይ ያጠና ነው ምንድነው አሰሪ ሰራተኛ ምናምን አይደል ስናየ ነበር ስለዚህ አማኝ ይሰራል ያሰራል ብዙ አክቲቪቲዎች እንዳሉበት የታወቀ ነው ግን በደም ጊዜ መድቦ መጸለይ መጽሐፍ ቅዱሳዊ ነው ለምሳሌ አንዳንዴ ምንም ሳረግ ጸልያለሁ ስለዚህ ምንም ሳረግ እየጸለይኩስ ከሆነ ድረስ የተለየ ጊዜ መድቤ ከዚህ ሰዓት እስከዚህ ሰዓት ወይ ማለዳ ወይ ለሊት ወይ ማለት የለብኝም የሚባልበት ሁኔታ አለ አስገዳጅ ነገሮች አሉ ከጤና ጋር የተያዘ ለምሳሌ ከስራችን ባህሪ ጋር የተያዘ አስገዳጅ ነገሮች አሉ። እነሱ እንደተጠበቁ ሆነው ግን ከዛ ውጪ ያለውን እናውራ ከተባለ ግን ጊዜ በደንብ ሰጥቶ መጸለይ አለ መጽሐፍ ቅዱስ ውስጥ። ለምሳሌ በማለዳ መጸለይ አለ መጽሐፍ ቅዱስ ውስጥ። በማታ መጸለይ አለ መጽሐፍ ቅዱስ ውስጥ። ቀን ላይ መጸለይ አለ መጽሐፍ ቅዱስ። በቀን ሶስቴ መጸለይ አለ መጽሐፍ ቅዱስ ውስጥ። ቀንና ሌሊት መጸለይ አለ መጽሐፍ ቅዱስ ውስጥ። እንግዲህ የቱን ነው እሺ ምን መርጠው? አይ እኔ የጧቷ ተበቃኛለሽ ነው ምን ባባለው? አይ ምግብ በቀን ሶስቴ እስከበላ ጸሎትን በቀን ሶስቴ ተባብለን እንልያይ የቱን ይዘን እንውጣ የቱንም አላላችሁም እኔ it depends እንዳለንበት ሁኔታ ነው የሚወሰነው ዞሮ ግን በእግዚአብሔር ፊት መሆን መጸለይ የሚባለው ነገር ግን የአማኝ ወጉ እንደሆነ ግን በፍጹም መረሳት የለበትም ቅድም እንደነገርኳችሁ ድሮ ጀግረኝ ስለነበር ነው ጸለዩት አሁን ሁሉም አለኝ አልጸልይም የሚባልበት አይነት ስታተስ ላይ ስከንደርስ ድረስ እንዲህ አይነት መታለል ውስጥ በፍጹም መግባት የለብንም እግዚአብሔር ሰዎች አንዱ ምልክታቸው ይጸልያሉ ማለት መጽሐፍ ቅዱስ ላይ ጸልዩ ይላል ጸልዩ ይላል መጽሐፍ ቅዱስ ለብቻዬ ልጸልይ አዎ በህብረቶኛ ልጸልይ አዎ አለ መጽሐፍ ቅዱስ ላይ ተንበርክኬ ልጸልይ አለ መጽሐፍ ቅዱስ ላይ ቆሜ ጀናስቼ ልጸልይ አለ እሱም መጽሐፍ ቅዱስ ላይ ቁጭ ብዬ ልጸልይ አሉ። እንግዲህ እንደምታያቸው የተለያየ ቦታ ተቀምጠዋል። ስለዚህ ይሄኛው ነው በጣም አሪፍ ንባባል አይ ቲንክ እሱን እንኳን እንባባል። እኔ መቼም ሰው ከጤና ጋር የተያዘ ችግር ከሌለው እንደው ከሆነለት ተንበርክኮ ይጸልይ ነው የምለው። ለምን? መንበርከክ የሰብሚሽን ምልክት ነው። የመታዘዝ የመገዛት ምልክት ነው። አሁን እናንተ ቁጭ ብላችኋል። መቀመጥ is very normal. ተቀምጠሻል ይላችኋል እንዴ አሁን ሰው? መቀመጥ ታዲያ ምን ልሁን? እኔ ቆሜያለሁ። ቆመሃል አይባልም። ይቆማላ በህይወት ይቆማል እኮ። እየሄድ ያለው ሰው እንትሄዳለ አይባልም። ይሄድ እንጂ እንደውም እየሄድክ እየተባለ ነው ሆኖ ምን እንደሆነ ማላቀም ብቻ ሲባል ነው ሰማውት። እየሄድክ ይላሉ እንዴ? ይከዳል ይተኛል። መተኛትም ኖርማል ነው። ምንም ሰው ሲተኛ እንደነግጥም ሲንበረከክ ግን ያስብላል። ለምን ያስብላል? አላቀም ከዚህ በፊት ነግሬያችሁ ከሆነ እኔ ቤቴ አንድ ምናጠናበት ላይብረሪ አለች። እኔም ልጆቹም ባለቤቴ ናኔ ቀድሜ ገብቼ የጸለይኩ ከሆነ ተንበርክ የጸለይኩ ከሆነ ወይ ከትምህርት ቤት ሲመጡ ምናምን ሄዳዲ ብለው በሩን ከፈት ያደረጉና ቁጭ ብዬ እያጠናሁ ከሆነ እሺ እንዴት ነው ምናምን ብለው ያወራሉ። ተንበርክኬ ከሆነ ግን ብለው ነው የሚወጡት። ለምን? በዕለት ተዕለት ከምናደርጋቸው ነገሮች የተለየ ነገር ስላዩ ነው። ብቆም አይደነግጡም፣ ብቀመጥ አይደሉም፣ ሌላው አይደነግጡም። መንበርከክ ከሆነልን ያልኩት አደራችሁን። በጣም ደግሞ እንደው የተሳሳተ ነገር ደግሞ እንትን ብዬ ችግር እንዳልፈጥር እፈራለሁኝ። ከቻልን እንደው ከተመቸው ሰው ከሆነለት በእውነት ተንበርክኮ መጸለይ በጣም ሚኒንግ አለው በእግዚአብሔር ፊት። ሌሎቹ ተቀባይነት የላቸውም ለማለት አይደለም። ከሆነለት ሰው ግን እንደሱ ቢጸልይ ጥሩ ነው። ስለዚህ በጸሎትና በልመና ሁሉ ዘወትር በመንፈስ ጸልዩ። ያ ሁሌ ነው የሚጸልየው። ደግሞ ስንጸልይ እግዚአብሔር መንፈስ ወደ ውስጣችን በሚያመጣቸው ርዕሰ ጉዳዮች ሁሉ ጥልል ያለ ነገር ላይመጣ ይችላል። እየቆየ ግን በሚገባን ነገር ሁሉ በተለይ ሁሉ የምትል ቃል በጣም አለች። እሷም ልክ ለምኑ እንደሚለው ቁጥር 18 ላይ በመንፈስ ጸልዩ፣ በዚህም ሐሳብ ሁሉ በጸሎትና በልመና ሁሉ እየለመናችሁ በመጽናት ሁሉ ይላል። እና ስንጸልይ በእግዚአብሔር ፊት ዘወትር እንጸልያለን። ነገሮችን ሁሉ በደንብ እያመቻቸን ጊዜ እየወሰድን እንጸልያለን። ደግሞ ስጸልዩ በመንፈስ ጸልዩ ይላል። ምንድን ነው በመንፈስ ጸልዩ? አሁን አንዳንድ ሰው ወይም አንዳንድ ቴዎሎጂያንስ ወይም አንዳንድ በእኛም ሀገር አሁን እንደ ጓደኛም ስናወራ ይሄን ክፍል ከዚህ በፊት አይተነው አውርተን ከሆነ ምን ተባብለን እንዳለፍን አላቅም። የሚገባኝን ነገር ነግራችኋለሁ። በመንፈስ ጸልዩ ሲል ያለ መንፈስ ቅዱስ የሚቻል አይደለም። ይሄ ራሱ የተሰጠን መንፈስ እኮ ነው። አባ ብለን እንድጮህ ያደረገን እሱ መንፈሱ ራሱ ነው። ይሄ መንፈስ የሌለው እንጨት ፈለጣ ነው የሚሆንበት ጸሎት ማለት። የእግዚአብሔር መንፈስ ያልተቀበለ ዳግም ያልተወለደ ሰው መጸለይ በጣም በጣም በቃ እንዲሁ ለፎርማሊቲ ሊያረገው ይችላል፣ ሊያነበንበው ምናምን ይችላል። ትንፋሽ እስኪያጥረው ራሱ አንዱን ቃል በአንዱ ላይ እስኪደግመው ራሱ ትንፋሽ እስኪያጥረው ራሱ ሊል ይችላል። እሱን አይደለም የሚያወራ አሁን። ይሄ ዳግም የተወለደ የእግዚአብሔር ልጅ የሆነ የእግዚአብሔር መንፈስ በውስጡ ያለ አማኝ እንዴት ይጸልይ ሲል በመንፈስ ይጸልይ ይላል። በመንፈስ ይጸልይን አሁን አንዳንድ ሰው በልሳን ይጸልይ ማለት ነው ይላሉ። አይመስለኝ። በልሳን አይጸልይም ነው የምትለው? አረ ይጸልያል። እኔም በልሳን ይጸልያል። በልሳን ይጸልያል። ግን ይሄ በመንፈስ ጸልዩ፣ ዘወትር በመንፈስ ጸልዩ ሲል ዘወትር በልሳን ጸልዩ ብሎ ለመተርጎም በጣም ይከብደኛል። በልሳን የሚጸልይ ይጸልይ። እሺ፣ በልሳን የማይጸልይስ? በልሳን እንዲጸልይ ይጸልይ። በልሳን እንዲጸልይ ይጸልዮ ያልጸልየስ በቋንቋ ይጸልይ። ታዲያ ይሞታል? ታዲያ መጽሐፍ ቅዱስ ሁሉ ሰው በልሳን ይጸልያል አይልም። አሁን እዚህ ጉባኤ ውስጥ በልሳን የማይጸልይ ይኖራል? ታዲያ ሆነ ይሄ በመንፈስ ጸልዩ ሲል በልሳን ጸልዩ ከሆነ ይላችሁበት ማለት እኮ ይሁዳ አንድ ምራፍ ነው ያለው ታቃላችሁ ቁጥር 20 ላይ በመንፈስ ቅዱስ ጸልዩ ይላል ምን ማለት ነው እንደውም ከዚህኛው ይልቅ በመንፈስ ጸልዩ በመንፈስ ቅዱስ ጸልዩ የሚለው የበለጠ ግልጽ ነው ራሱ ነው ከሮሜ 8:28 ጋር ይያያዛል ከቁጥር 26 ጀምሮ ሮሜ 8:26 እና 27 ላይ ያለው ሐሳብ ማለት ነው ምንድነው ሐሳቡ እኛ እንዴት እንድንጸልይ አናውቅም ግን በእግዚአብሔር ፊት ስንጸልይ መንፈስ ራሱ መንፈስ ቅዱስ በእኛ ውስጥ ሆኖ በማይነገር መቃተት ማይነገር መቃተት ማለት በቃላት ልታስረዱት አትችሉ ለምሳሌ አሁን የእግዚአብሔር መንፈስ በውስጣችን እየቃተተ በመልጃ መንፈስ ውስጥ ሆነን እየጸለይን ይያለን አንድ ሰው እንኳን ጠጋ ብሎ ስለማን ነው ስለምንድን ነው የምጸልየው ቢለን ቁልጭ አርገን ልናስረዳው ሁሉ አንችልም መቃተቱ ግን አለ በውስጣችን ይላል ውስጣችን ይቃተታል ማነሱን ጸሎት የሚጸልየው መንፈስ ቅዱስ በእኛ ውስጥ ሆኖ ስለማን እንደ እግዚአብሔር ፈቃድ ስለ ቅዱሳን ይጸልያል በእኛ ውስጥ ሆኖ ስለዚህ ይሄ አማኝ ብቻውን አይደለም በጸሎት ሜዳ ላይ ብቻውን አይደለም እግዚአብሔር አብሮታል ያግዘዋል ለምሳሌ አሁን የእግዚአብሔር ፈቃድ ይሁን አይሁን ግልጽ ባልሆነልን ጉዳይ ላይ ራሱ በጣም ክላሪቲ የሚሰጠን የእግዚአብሔር መንፈስ እንደሆነ ታውቃላችሁ በቆይታ ውስጥ ሆነ ለምሳሌ አሁን ዛሬ ወቅሰዋለሁ እግዚአብሔርን በቃ እንዴ ለምኛው ሳይሰጠኝ ብለን ተንበርክከን መጨረሻል አረ ሁሉም ይቅር አንተ ትበቃኛለ ብለን ተነስተናናት ምን አርጎን ነው አስቀይሮን ነው ፎከስ ደሆነን ተነስተን ነው ብትንትን ያለ ነገር ይዘን ተንበርክከን ስብስብ ያለ ነገር ይዘን እንነሳለን ከየት መጣ ፕሬዘንሱ ነው እገዛው ነው በውስጣችን ያ የእግዚአብሔር መንፈስ ሞርዶት ትራሽ የሆነውን የማይረባ ነገር ከውስጣችን አውጥቶ የትኩረት አቅጣጫችንን በደንብ ቃኝቶልን ሐሴት አድርገን አንበሳ ሆነን እንነሳለን ምን ማለት ነው ይሄ? ጸሎት ስፍራ ላይ ብቻችንን አይደለንም። በተጋድሎ ውስጥ በጸሎት ስንጋደል ከፊታችን ያለውን የኛንም ሆነ የቅዱሳንን የቤተክርስቲያንን ተጋድሎ ስንጋደል ብቻችንን አይደለንም። ልክ እስከዛሬ ያየናቸው መሳሪያዎቹ የኛ አይደሉም የጌታ ናቸው። እምነቱ ቢሆን ጌታ ነው የሰጠን ጽድቁ ቢሆን ጌታ ነው የሰጠን መዳን ቢሆን ጌታ ነው የሰጠን ቃሉም ቢሆን ጌታ ነው የሰጠን እውነት ቀበቶ እውነትን የሰጠን እሱ ነው ወንጌል እሱ ነው ስንል ጸሎቱም ጋር እሱ ነው። እንደምንም ብላችሁ ጸልዩ ሳይሆን በመንፈስ ጸልዩ። ሚገርማችሁ አንዳንዴ እኛ ብቻችን ስንጸልይና በመንፈስ ስንጸልይ ሁሉ እናቀዋል። ብቻችንን ስንሆን የሰው የሆነ የስጋ የሆነ ሐሳብ ይዘን በፊቱ ስንሆንና ከዛ እየተቀየረ ወደ እግዚአብሔር ሐሳብና ፈቃድ እየተጠጋን ስንመጣ ሁሉ እናቃለን እንደ አይነት ኤክስፒሪንስ በጣም አለም በያስባለሁ ስለዚህ እንደሱ ያረጋችሁ ዘወትር በመንፈስ ጸልዩ ከዛ በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ ይላል ለቅዱሳን መጸለይ ለሌሎች መጸለይ አይ ቲንክ ምራፍ 1 ቁጥር 15 ጀምሮ ያለውን ስንመለከት ያነሳሁት ይመስለኛል እንግዲህ አመት ምናምን ስላለፈው ወይኔ ወይናንተ ረስተ ነው ካልሆነ በስተቀር በጣም ያልተጠቀምንበት እኛ አማኞች ያልተጠቀምንበት አንዱ እድላችን ለሌላ መጸለይ የሚባለው ነው። አንድ ማብራማ ተቸገረን እንደውም ብዙውን ጊዜ ለሌላ ሰው በመጸለይ ነው ጊዜን ማጠፋው ወይንም ጊዜን ማሳለፈው የምትሉ ካላችሁ በጣም እድለኞች ናችሁ እናንተ በጣም እግዚአብሔር ረድቷችኋል። ሁሉ ሰው ግን እንደናንተ እንዳይመስል በጣም ያልተጠቀምንበት መሳሪያ ለቅዱሳን መጸለይ። ይኸውላችሁ ሰው ወይም አንድ ክርስቲያን ብር ቢሰጠን እዛው ነው መስጋናውን የምንሰጠው ምክንያቱም አየን ሰጠን እኮ በእጃችን አስገባው ሰጠን ስላየን እናመሰግነዋለን በጣም እናደንቀዋለን ከጎኔ ቆመ ወንድሜ ምናምን እንላለን። አልነገሩንም እንጂ የሚጸልዩልን ሰዎች በእኛ ህይወት ውስጥ ያመጡትን ነገር እንደው እግዚአብሔር አይናችንን ከፍቶ ቢያሳየን አይዶንኖ ምን እንደምንላቸው አያችሁ ያኛው ስለሚታይ ነው እንትና እኮ ሰው ይወዳል ይባላል ለምሳሌ እንዴት ቸር ነው አረባክህ አዎ በምን አወቀ እንዴ ለእንትና እንትን ያረጋለት እሱ አይደል እንዴ አረባክሽ አዎ አላወቁም ለእንትናስ እንደዚህ ያረጋ አረባክህ አዎ ዋው እነጥም ይሄ ሰው ይደግ ነው ስለታየ ነው ይሄ ስለታየ ነው ያልታየ እናቶች የጸለዩት ጸሎት ቸርች ውስጥ እናቶች ዘስም ብለው እንዲሁ እግዚአብሔር አሸክሟቸው በቃ አይተውን ስንወጣ ስንገባ ስንገለገል ስናገለግል አይተውን ይህን ሰውማ በጸሎት መሸፈን አለብኝ በጌታዬ ፊት ተንበርክኬ ይዤው አነባለሁ ጸልያለሁ የሚሉ ስንት አሉ እኛ ግን አናቃቸው አቤት እግዚአብሔር ሪዋርድ ሲሰጥ እንዲህ ሁሉ የሚያስብል ሊኖር ይችላል ለሳቸው ይባል አዎ ለሳቸው ጸልየዋ አሉ የሚሸከሙ ትውልድ የሚሸከሙ አሉ ወጣት የሚሸከሙ አሉ የሚገርማችሁ በቃ እግዚአብሔር አሸክሟቸው በቃ የምድሪቱን ወጣት ይዘው የሚማልዱ አሉ የቤተ ክርስቲያን አገልጋዮችን ይዘው የሚማልዱ አሉ አሉ በቃ ምን ማለት ነው ይሄ ከቦዲው ጋር የተያያዘ ነው ህይወታችን የአንድ ሰው ህይወት ደማሙቶ ኖሮ ማለፍ አይደለም ይሄ አሁን የገባንበት ህይወት የተሳሰረ ነው በቃ አንዱ ለአንዱ በእግዚአብሔር ፊት እንዲጸልይ ለቅዱሳን መጸለይ አለ መጽሐፍ ቅዱሳችን ላይ ስለዚህ ጸልዩ ይላል ቅድም የነገርኳችሁ ቆላሲያስ ምዕራፍ 4 ቁጥር 12 ላይ ለምን አላነበውም ቆላሲያስ ምዕራፍ 4 ቁጥር 12 እንደዚህ ይላል ከናንተ የሆነ የክርስቶስ ባሪያ ኤጳፍራ ሰላምታ ያቀርብላችኋል በእግዚአብሔር ፈቃድ ሁሉ ተረድታችሁና ፍጹማን ሆናችሁ እንድትቆሙ ሁሉ ጊዜ ስለናንተ በጸሎቱ ይጋደላል ስለሰው ይጋደላል ስለ ቆላሳይስ አማኞች ይጋደላል በቃ እግዚአብሔር አሸክሞት ማለት ነው ምናልባት በዚህም ጉባኤ ወይም ኦንላይንም የሚከታተሉ እኔ አይገባኝም በቃ ሁሉ ጊዜ ስንበረከክ እግዚአብሔር የሚያሸክመኝ ነገር አለ ስለ እንደዚህ አይነት ሰዎች ጸልያለሁ ስለ እንደዚህ አይነት ሰዎች ጸልያለሁ ሚል ሰው ካለ ቀጥሉ መጽሐፍ ቅዱሳዊ ነው ቀጥሉ አታቁሙ እናንተ እግዚአብሔር ያሸከማችሁን ጸሎት ለሌሎች ስለ ጸልያችሁ የእናንተ ከመመለስ ምንም የሚከለክለው ነገር የለም ምክንያቱም ይሄ መታዘዛችሁን ነው የሚያሳየው ለቅዱሳን ወይም ለቤቱ ያላችሁን ፍቅር ነው የሚያሳየው ይጸልያል ለቅዱሳን ይጸልያል ደሞ ያው የቀመሳት ያቃታል ለሌሎች መጸለይ እንዴት በረከት እንደሆነና እንዴት መልስም እንዳለው መልሱም ሲመጣ እንዴት እንደሚያስደስት ያው የለመደው ነው የሚረዳው ጸልዩ ስለ ቅዱሳን ጸልዩ የለመናችሁ ጸልዩ ይሄን ደሞ በመጽናት ሁሉ ትጉ ማለት እንደው ያዘለቀቀ ሳይሆን በደንብ እግዚአብሔር እንዳሸከመው ሰው በቃ ለአካሉ ልክ ለምሳሌ አሁን ለክርስቶስ አካል ለቤተክርስቲያን ለቅዱሳን ህብረት እንትንስት የለንም ስጡን እንኩ እንትን እስቲ ብንገዛ እንኩ ግዙ እስቲ እንደምንለው እኮ እንደማለት ነው እኮ በቃ ይሄ አካሉ ውስጥ አለው እኔም አንድ ፓርት ነኝ ብለን ስለምናምን አይደለም እንታዘዘው ምናደርገው የምልጃ ጸሎትም ወይንም ስለ ቅዱሳን መጸለይም ልክ እንደዛ ነው መታየት ያለበት ጸልዩ ይላል ስለ ቅዱሳን ጸልዩ የለመናችሁ ጸልዩ ከፈለጋችሁ ለሌላ ሰው መጸለይ የሚባለውን ነገር ጳውሎስ ራሱ ጸላይ ነው ለሌላ ሰው በጣም ይጸልያል ቀደማስ ይቻላል ምራፍ 1 ላይ መገለጥ መንፈስ እንዲሰጣችሁ ጸልያለሁ ምራፍ 3 ላይ የክርስቶስን ፍቅር እንድታቆ ጸልያለሁ ስለ ኤፌሶን ቸርች ይጸልያል የቶ ነው ስርቤት ሆኖ ይጸልያል ራሱ ፕራክቲስ የሚያደርገው ነገር ነው የሚነግራቸው ለሌላው መጸለይ እኔ ልክ ለእናንተ እንደምጸልይ እናንተም ደም ልክ እንደዚሁ ለሌላው ጸልዩ ይልና እንደውም ይመስለኛል ቁጥር 19 እንደውም ለሌላ መጸለይ የሚባለውን ከፈለጋችሁ በኔ ሞክሩት ማለት ለኔ ጸልዩ የሐዋርያ አዎ ለሐዋርያ ይጸልይ ሐዋርያ ለኔ ይጸልይልኝ እንጂ እኔ እንዴት ለሐዋርያ ጸልያለሁ ቦዲ ውስጥ እንደዚህ ነው የሚኖረው በአካል ውስጥ እንደዚህ ነው የሚኖረው ሐዋርያ ቦስታ ያረጋም እኔ በቅባቴ ወጣዋለሁ እኔ አማና ቦስተን ስለዚህ እኔ በቅባቴ ደሞ እናንተ ጸሎት አረረረ ደሞ እናንተ ጸሎት አረ እኔ ጸልይላችኋለሁ እንጂ እናንተ ደሞ ለኔ እሚል ጉረኛ አይደለም ሐዋርያው ጳውሎስ ለምን በአካል ውስጥ እንደ አንድ ፓርት ነው ራሱን የሚያወቅ የት ነው ያለው እስር ቤት ነው ያለው ምን ሆነዋል? በሰንሰለት ታስሯል። ራሱ ነው የሚናገረው ቁጥር 20 ላይ በሰንሰለት መልክተኛ ይሆንኩ ታስሯል። እስር ቤት ውስጥ ነው ያለው። እና የጸሎት ርዕስ አለው አለው። ማን ሊጸልይለት ይፈልጋል? ይኸው ቲኪቆስ ይህን ደብዳቤ ይዞ ለጢሞቴዎስ ነው የሚሰጠው። የኤፌሶን ቤተክርስቲያን መጋቢ ጢሞቴዎስ ነው። ስለዚህ ለጢሞቴዎስ ይሰጠዋል። ከዛ በጢሞቴዎስ በኩል ለቸርቿ ነው እንግዲህ ይህን የሚነበበው። ስለዚህ ይህን ደብዳቤ ሲዘጋው ምን ይላል ጳውሎስ? በሉ ለእኔ ጸልዩልኝ። እንደውም ለቅዱሳን መጸለይ የሚባለውን ፕራክቲስ አድርጎት እናንተ ራሱ የኤፌሶን አማኞች ብቁ ናቸው ለጳውሎስ ለመጸለይ? ታዲያ በጌታ ናቸው እኮ። አባ ብለው እኮ መንበርከክ ይችላሉ፣ አክሰሱ አላቸው። ስለዚህ እነሱም አባ ብለው ይጸልዩ፣ ጳውሎስም ለእነሱ አባ ብለው ይጸልይ። አባ ይሰማል ሁሉን፣ የሁሉ አባ ስለሆነ ማለት ነው። ጸልዩልኝ። ለቅዱሳን መጸለይ ሩቅ የሆነ ፕራክቲስ ምናምን ከመሰላችሁ አይደለም። ይኸው ለእኔ ጸልዩልኝ። ምን ብለው ይጸልዩለት? ቁጥር 19 ደግሞ የወንጌልን ምስጢር በግልጥ እንዳስታውቅ አፌን በመክፈት ቃል ይሰጠኝ ዘንድ ስለ እኔ ለምኑ። አፉን በመክፈት ቃል ሲሰብክ አይደለ እንዴ ታሰረው? ታዲያ ከስር እንደወጣ ጸልዩልኝ አይሻል? እንደውም መቶ አለቃው 15 ሰው በሚቀጥለው ሳምንት ይፈታል ብሏል። ከዛ ውስጥ አንዱ እንዳያደረገኝ ጸልዩልኝ አይልም? ጸልዩልኝ። ምን ብለው ይጸልዩልህ? ምን ብለው ይጸልዩለት? አፌን ከፍቼ የምናገረውን ቃል የምሰብከውን ወንጌል እግዚአብሔር እንዲሰጠኝ ስለ እኔ ጸልዩልኝ። የት? እስር ቤት ውስጥ። የፊልጵስዩስ መልእክቱ ላይ ታስታውሳላችሁ አይደለ? ምን እንደሚል እዚህ እስር ቤት ውስጥ ሆኜ አንዳንዶች በእኔ ላይ እስር እንዲብስብኝ በቅናትና በተንኮል ክርስቶስን ምን ያደርጋሉ? ስሙን ያነሱታል። ይሄ እኮ የታሰረው እያሉ እግረ መንገድ ክርስቶስን ያነሱታል። እኔ ምን ቸገረኛል? እኔ ምን ቸገረኝ? እነሱ በክፋትም ያንሱት በምንም ያርጉት ክርስቶስ ይሰበክልኝ እንጂ እኔ ምን ቸገረኝ? አደለ? እስር ቤት ውስጥ ሆኖ የሚናገር አሁንም እዛው እስር ቤት ውስጥ ሆኖ ምን ይላል? ጸልዩልኝ ይላል። ምን? ለምንድን ነው የምንጸልይልህ? አፌን ከፍቼ የምናገረውን ቃል እግዚአብሔር እንዲሰጠኝ። እንዴ ቃል አያውቅም እንዴ? ያውቃል። ታዲያ ለምንድን ነው የሚጸልዩለት? ሁልጊዜ እኔ አምርቼ አይደለም የምሰብከው፣ ተቀብይህ ነው። እንዴት ሀምብል እንደሆነ ታያላችሁ። ምን ይሳነኛል የሚል ሰው አይደለም። ሁልጊዜ በጸጋው ላይ የሚደገፍ ሰው። እግዚአብሔር ካልሰጠኝ፣ እግዚአብሔር ቃል ካልሰጠኝ ምን እንዴት አድርጌ ነው አፌን ከፍቼ ይህንን ወንጌል የምናገረው? ይህንን ምስጢር ማስታወቅ የምችለው በእስራት ውስጥ ላሉ ሰዎች እንዴት አድርጌ እችላለሁ እሱ ካልሰጠኝ ይላል። አገልግሎት ተቀብሎ መስጠት እንጂ አምርቶ መስጠት አይደለም። የትኛውም አገልግሎት መስበክ በሉት፣ የትኛውንም ለእግዚአብሔር መንግስት ኮንትሪቢሽን ያለው የትኛውንም አገልግሎት የምናገለግለው አምርተን አይደለም፣ ቆፍረን ተሯሩጠን አምጥተን አይደለም። ታዲያ ተቀብለን ነው። ለዚህ ነው ቦስት ማድረግ የማይቻለው በአገልግሎት። እግዚአብሔር በሰጠን ጸጋ መኮራራትና እኔ ይበልጣለሁ እኔ ይሻላል ማለት የማንችለው ተቀብለን ስለሆነ ነው። ከተቀበልክ እንዴት እንዳልተቀበልክ ትሆናለህ ብለው። ለዚህ ነው ጳውሎስ እኔ የተቀበልኩትን ወንድሜ ሊቀበለው ይችላል፣ እህቴ ልትቀበለው ትችላለች፣ አለቀ። እሷ የተቀበለችውን እኔ ልቀበለው እችላለሁ ከሰጠኝ ማለት ነው። ስለዚህ ለእኔ ጸልዩልኝ። ለቅዱሳን መጸለይ የሚባለውን ነገር በደንብ አድርጎ ነው የሚያሳያቸው። እንትን የለም፣ ሃይራርኪ የሚባል ነገር የለም። በዚህ በቦዲ ውስጥ በአካሉ ውስጥ በጣም ሱፐር የሆኑ ወዲያው ሲጸልዩ የሚሰሙ በሶስት ቀን የሚሰሙ በአንድ ዓመት የሚሰሙ የሚባል አይነት ሃይራርኪ ወይንም የሆነ ራንክ ምናምን የለም። ቅዱሳን የተሰጣቸውን እድል በደንብ መረዳትና በቃ በአብ ፊት መንበርከክ እንደሚችሉ ሁልጊዜ ማሰብ አለባቸው። ጸልዩልኝ አለ። ልክ እኔ ለእናንተ ጸልይላችሁ እንዳልኳችሁ በሉ ደግሞ እናንተ በተራችሁ ጸልዩልኝ። እንዲጸልይለት የፈለገው ነገር በሰንሰለት የታሰረ ሰው ነው። ሁል ጊዜ ግን እሱ የሚያሳስበው በጨለማ የታሰሩ ሰዎች ናቸው የሚያሳስቡት። ወንጌል ሳይበራላቸው ዓለማውያን ሆነው በዛው ከሞቱ ወደ ሲኦል እንደሚወርዱ እርግጠኛ የሆነባቸውን ሰዎች ነው እሱ በጣም የሚያስበው። ይሄ ልክ ለታሰሩት መፈታትን አደለ? ወንጌል እኮ እንደዛ ነው። ለታሰሩት መፈታትን፣ ለእውሮች ማየትን። ስለዚህ ጳውሎስ ታስሯል። እጁ ቢታሰር እግሩ ቢታሰር መንቀሳቀስ ባይችል እዛች ትንሽ ክፍል ውስጥ እስር ቤት ውስጥ ቢቀመጥ እንኳን ያልታሰረ መንፈስ ስላለው ሊታሰር የማይችል ወንጌል እጁ ላይ ስላል እኔ በታሰር ወንጌል አይታሰርም ብሎ ስለሚያምን ይልቁንስ አሁን በእነሱ ቤት እኔን አስረውኛል ግን እነሱ የታሰሩ አሳሪዎች ናቸው ነው እኮ የሚለው በወንጌል ጉዳይ ታስረዋል ጨለማ ውስጥ ነው ያሉት ስለዚህ ይሄንን የወንጌል ምስጢር ላስታውቅ እንድችል የት ካስፈለገ እስር ቤት ካስፈለገም እግዚአብሔር ከፈቀደ ከእስር ከወጣው ወደፊት ከወጣው እድል ካገኘው ቦታ መማስበው እሱኑ ነው ሲንግል ማይንድድ ነው ጳውሎስ እግዚአብሔር ያርግልን ይሄ አሁን እኮ ያስቸገረን እንትንም መሆን እንፈልጋለን እንትንም ያምራል ማአት ነገር ነው የሚያምራል ማአት ነገር አይቆንም ይሄ ሰው በጣም በጣም የእግዚአብሔር ብርሃን እንዴት እንዳሸነፈውና እንዴት ልቡን እንደሰባበረው በጣም ነው የምደነቀው ለመሆኑ ጳውሎስ የሚባል ሰው አለ እንዴ እስክል ድረስ ነው አንዳንዴ በቃ አለ ይሄ ሰውዬ አለ ስላጩ አለ ግን በቃ የኔ ሐሳብ የኔ ፈቃድ የኔ ምናምን የሚለው ሁሉ የሌለው ሰው ሆኗል በቃ እንዴ ከእስር ቤት እንደማንኛውም ሰው እንድፈታ ጸልዩልኝ ቢል ምን ችግር አለው ምንም ችግር የለውም በመሰረቱ ግን አልፎታል እሱ ይሄን አልፎታል የጸሎት ርዕስ ሲሰጥ አልፎታል አሁን እኛ አሁን በእውነት እድሉን ካገኘን ጸልይልኝ ስንል ምንድን ነው የምንሰጠው የጸሎት ርዕስ? እሺ በብዛት ምንድን ነው? ማለት ምን ማለት የጸሎት ርዕስ አትስጡ አንባባልም መቼ ምንስጥ ግን በብዛት ምንድን ነው? እስር ቤት ሆኖ የታሰሩ ሰዎች ይታዩኛል ነው የሚለው ዓለማውያን ይታዩኛል በወንጌል ያላመኑ ይሄ ወንጌል ምስጢር ያልበራላቸው ሰዎች አሉ ስለነሱ ቃል እንዲሰጠኝ እግዚአብሔር በግልጥ ማስተዋወቅ እንድችል መንፈሳዊ ውጊያ እኮ ነው ይሄ ራሱ በስራት ውስጥ ስለሆነ ያሉት እነሱ ተዋግቼ ማለት እኮ ነው ተዋግቼ ይሄን መንፈሳዊ ውጊያ ተዋግቼ እኔ ወንጌሉን በግልጥ ሳስተዋውቅ ከዲያብሎስ መንግስት ወደ እግዚአብሔር መንግስት እንዲሻገሩ ማለት ነው ይሄ ጦርነት ነው መንግስት እኮ ነው የሚያፈርሰው ጌታ ኢየሱስ ክርስቶስ ሲመጣ ምንድን ነው ያለው መንግስተ ሰማያት ቀርባለች ንስሐ ግቡ መንግስት ነው ይዞ የመጣው መንግስት ስለዚህ አሁን ጳውሎስ ምንድን ነው እያለ ያለው ጸልዩልኝ ለምንድን ነው የምንጸልይልህ መንግስት እንዳፈርስ እንዴት አድርገው ነው የምታፈርሰው የወንጌልን ቃል በግልጥ በመናገር የታሰሩ ሰዎች ከስራታቸው ተፈተው ነፃ ሆነው ልክ እናንተ ኤፌሶን ከተማ ስገባ ታስራችኋል ነበር እያንዳንዳችሁ በጣዖት አምልኮ ኤፌሶን ከተማ በጣዖት አምልኮ የታወቀች ናት እግዚአብሔር በሰጠው ቃል አፉን ከፍቶ ሲናገር 3 ዓመት ተቀምጦ አይደለ እንዴ ከዛ ስራት ነፃ ያወጣቸው ልክ እንደናንተ እናንተ ነፃ እንደወጣችሁት አሁንም ሰዎች ወደ እግዚአብሔር መንግስት ይጨመሩ ዘንድ ይፈልሱ ዘንድ አፌን ከፍቼ በግልጥ እንድናገር ወንጌሉን ቃል እንዲሰጠኝ ስለኔ ለምኑልኝ ይላል በጣም ፎከስድ ነው ቁጥር 20 ስለ ወንጌልም በሰንሰለት መልእክተኛ ይሆንኩ ታስሮ ነው ለዚህ ሰንሰለቱን የሚያነሳው እስር ቤት ውስጥ ስለሆነ ነው በሰንሰለት መልእክተኛ ይሆንኩ መናገር እንደሚገባኝ ስለርሱ አያችሁ ወንጌል ስለርሱ ነው ስለልጁ ነው ስለኢየሱስ ክርስቶስ ነው ሌላ ነገር እንዳላወራ የኔን ፍልስፍና እንዳልጨማመርበት የኔን ብሶት ዳምፕ እንዳላደርግ ሰው ላይ አያችሁ አሁን በፍርድ ሂደት ምናምን ብትመለከቱት እና ያለ እስር ቤት የሚያስገባው ነገር አንነበረም ጳውሎስ ግን እስር ቤት ውስጥ ነው ያለው ኢትስ ኦኬ ምንም እንኳን መታሰር አይደለም የሚገሏችሁ እንኳን እግዚአብሔርን የሚያገለግሉ የሚመስልበት ዘመን ይመጣል ስላለ ጌታ ኢየሱስ ክርስቶስ ምንም ይሄንን እንደቀላል ሊወስደው ይችላል እዛ ውስጥ ሆኖ ግን ስለርሱ በግልጥ እናገር ዘንድ አያችሁ ዓለም የምትድነው ስለ ኢየሱስ በግልጥ ሲነገር በፍልስፍናማ ዓለም ራሷ ሞልታታል በዛ ላይ እንጨምራለን እንደኛ ተነስተን አያችሁ ከዚህ መድረክ ላይ ወይንም ከክርስቶስ ቤተክርስቲያን መድረክ ላይ መተላለፍ ያለበት መልእክት ስለሱ ነው ስለልጁ ነው ስለሱ በግልጥ እናገር ዘንድ አያችሁ የዚህ ዓለም ገዢ ጨለማ ስላወረሳቸው ወይንም መጋረጃ ስላደረገባቸው ዓለማውያን ሰዎችን በግልጥ ካልቀረበ አይወጡም ከዛ ውስጥ ድንግዝግዝ ካለ እንደው በቃ አይደለ እንደው ያለየለት አይነት ከሆነ ነፃ ያወጡም እነዛ ሰዎች በግልጽ እንድናገር ፎከስድ ሆኚ ሌላ ነገር ሳልጨማመር ሳልቀናንስ በድፍረትም ወንጌል ድፍረትም ይጠይቃል እንትንን አስቀየም ይሆን እንትንን ነካ ይሆን እንትና ይቀር ይሎ ሳል አይደል በቃ በግልጽ እሱን እናገር ዘንድ ስለኔ ለምኑ ይላል። ይሄ ነው እንግዲህ የጸሎት እንትኑ። እኔ ተጋደሉ ጸልዩ፣ ለቅዱሳን ደግሞ ጸልዩ። በጣም ደግሞ ስፔሲፊክ ሳረጋው ደግሞ ለኔ ጸልዩ አለ ጳውሎስ። ምጸልዩበት ርዕሰ ጉዳይ ደግሞ ግልጽ ዝም ብላችሁ እንዲሁ ጳውሎስን አስበው ሳይሆን በዚህ ጉዳይ አስበው ብላችሁ ጸልዩልኝ ነው የሚለው። በጸሎት ስፍራ በጣም ስፔሲፊክ መሆን የሚቻለው ስለ እግዚአብሔር ፈቃድ ያለን እውቀት ነው ሼፕ የሚያረጋው የጸሎት ርዕሳችንን። የእግዚአብሔር የፈቃዱ እውቀት በጣም ወሳኝ ነው ጸሎት ቦታ ላይ። አንዳንድ ጊዜ ቬግ ነው ጸሎት ቦታ ላይ ነን፣ ግን የእግዚአብሔር ፈቃድ ምን እንደሆነ ሁሉ የማይገባን ጊዜ አለ። ስለዚህ በዛ በጸሎት ቆይታ ውስጥ ነው ይጥልል እያለ አንድ የሆነ የእግዚአብሔር ሀሳብ የእግዚአብሔር ቃል ውስጣችን እየመጣ ነው በደንብ ክሊር የሚያደርግልን። ቆይታ እሱን ስራ ሲሰራ አይቻለሁ። ስለዚህ ጸልዩ ነው የሚለው ቁጥር 21 እና 22። ነገር ግን እናንተ ደግሞ እንዴት እንዳለው ኑሮዬን እንድታውቁ የተወደደ ወንድምና በጌታ የታመነ አገልጋይ ቲኪቆስ ሁሉን ያስታውቃችኋል። ወሬያችንን እንድታውቁና ልባችሁን እንዲያጽናና ወደ እናንተ የምልከው ስለዚህ ምክንያት ነው። ቲኪቆስ በሐዋርያ ሥራ ምዕራፍ 20 ላይ ስሙ ተጠቅሷል። ከዚህ ውጪ የጳውሎስ ተማሪ እንደነበረ ነው በዛ ክፍል ላይ የምትመለከቱት። ሐዋርያ ሥራ ምዕራፍ 19 እና 20 የኤፌሶን ቤተክርስቲያን ምስረታ ነው። ስለዚህ ከኤፌሶን ቤተክርስቲያን ጋር በተያያዘ ጥሩ ግንኙነት እንዳለው ማረዳት ትችላላችሁ። ቲኪቆስ እንዳልኳችሁ ነው። ብዙ ስሙ አልተጠቀሰም መጽሐፍ ቅዱስ ላይ። እንግዲህ ከነዚህ ከሁለት ቦታ ከዚህና ከሐዋርያ ሥራ ምዕራፍ 20 ውጪ አላየሁትም የዚህን ሰው ስም። የአገልግሎት ድርሻው ግን ከፍተኛ ሆኖ አየሁት። ምን አገለገለ ካላችሁ የተወደደ ወንድም ነው ይለዋል። መቼም ጳውሎስ ዝም ብሎ ምስክርነት አይሰጥም ታውቃላችሁ። ካላማረው እኮ በደንብ ነው የሚናገረው ሰውን። በደንብ ካላማረው ስላችሁ ምንም አቋም የሌለው ምናምን ከሆነ እሱ አቋም የሌለው ሰው ነው ባይ ነው እሱ። ይሄ የሚሸቃቅጥ ምናምን ከሆነ ይሸቃቅጣል ነው የሚለው። ቀጥ ብሎ የሚሄድም ከሆነ ደግሞ ቀጥ ብሎ የሚሄድ ወንድም ብሎ ይናገራል። ምንም ለሁለቱም ችግር የለበትም። አሁን ቲኪቆስን ያውቀዋል፣ የእሱ ተማሪ ነው። አሁን ከእስር ቤት ይህን ደብዳቤ ለኤፌሶን ቤተክርስቲያን ሊልክ ሲል አጠገብ ያለው ቲኪቆስ ነው። የተወደደ ወንድም ነው አውቀዋለሁ አለ። ኦኬ፣ ደግሞ የታመነ ነው አለ። ለምን ይሄን ደብዳቤ ለማድረስ ስላመንኩት ነው የሰጠሁት። እንዴ ቲኪቆስ ታማኝ ባይሆን እኛ አሁን ኤፌሶን እናጠናለን እንዴ? ቢጥለው ማለት እኮ ነው አይደለ? ውሃ ወሰደው ቢል እኮ ተወሰደ እኮ። በቃ የታመነ ወንድም ነው ይላል። የተወደደ ነው ደግሞ የታመነ ወንድም ነው ይላል። መቼም እነዚህ ትልቅ ኳሊቲዎች ናቸው። በቅዱሳን መካከል ስንኖር፣ በቤተ ክርስቲያን ውስጥ ስንኖር የተወደደ ወንድም መሆን በጣም ያስፈልጋል። የተወደደ ወንድም ደግሞም የታመነ ወንድም ነው። ከዚህ የተነሳ ሰጠሁት ይህን ደብዳቤ። እኔ ያለሁበትን ሁኔታ ለእናንተ እንዲያስታውቃችሁ። ይተዋወቃሉ፣ ከዚህ ቤተክርስቲያን ጋር በጣም ይተዋወቃል ጳውሎስ። የትም ያልቆየውን እዛ ነው የቆየው ኤፌሶን። ስለዚህ እነሱም ጥያቄ አላቸው፣ የት ይሆን ጳውሎስ? እንዴት ሆኖ ይሆን? የት ከተማ ይሆን? ምን እያረገ ይሆን? ቀናው ይሆን? ተበላሸበት ይሆን? ያስባሉ። ስለዚህ ስለ እኛም ያለንበት ሁኔታ እንዲያስታውቃችሁ እሱን ልኬዋለሁ ብሎ ይናገራል። ዝም ብዬ እየተዘጋጀው ይህን እያሰብኩ ወይ ቲኪቆስ አልኩና፣ ቲኪቆስ ደብዳቤ ያደረሰው እሱ ነው። እሱ ለጢሞቴዎስ ሰጠው። ጢሞቴዎስ ለቤተ ክርስቲያኒቱ ፕሪዘርቭ አድርገው አቆይተው መጽሐፍ ቅዱስ በተለያየ ቋንቋ ተተርጉሞ ያው አማርኛ ተናጋሪ ስለሆን ብዙዎቻችን በአማርኛ ተተርጉሞ የአማርኛ ባይብል ይዘን ስናጠና አመት ከምናምን ይኸው ምዕራፍ 6 እየጨረስን ነው። ወይ ቲኪቆስ አልኩና ይሄንን በሚዲያ የሚተላለፈውን ፕሮግራም አሰብኩኝና፣ አሁን አስቡ እኛ በአካል ተገኝተን እዚህ እንካፈላለን። እነዚህ ወንድሞች ደግሞ በተለያየ ካሜራ አንዳንዴ ከዚህ ጋር ሆኖ ያነሳኛል፣ አንዳንዴ ከዚህ ጋር ሆኖ ይቀርጻል። እዛ ደግሞ ስቱዲዮ ውስጥ ሆኖ እንትን ያደርጋሉ፣ ያቀነባብሩታል፣ ኢንትሮ ይሰሩለታል። እንደዚህ ድምፁ ምኑን አድርገው ደግሞ ወደ እሁድ ከሰዓት አካባቢ ደግሞ በዩቲዩብ እንደዚህ ይለቁታል። የተለያየ ቦታ ገጠር፣ ከተማ፣ ውጭ ሀገር ይሰማል። ይሄ ታዲያ የቲኪቆስ አገልግሎት አይደለም? እንዲህ ነው ያልኩት። በቃ ማለት እኛ እዚሁ ጨርሰ ነው እንወጣ ነበረ አይደል? እዚሁ በቃ ኤፌሶን ጥናት አለ፣ እየተገናኘን እናጠናለን። ፔሬድ ግን ለምን ለሌላው አይደርስም? ለምን ለሌላው ይተላለፍም? ቴክኖሎጂ እኮ አግዞናል በዚህ ጉዳይ ላይ ብለው ትሬኒንግ ወስደው ራሳቸውን በደንብ አሰልጥነው ለፍተው አውጠው አውርደው ቀርጸው ኤዲት አድርገው ምን ብለው ያገለግላሉ። አ በዛው ቲኪቆስ አገልግሎት ይባል የሚል ለእንደሮ ቢሰጀስት ያደረኩኝ ነው። ቲኪቆስ ካላ አገልግሎት ያገለገለ ሰው አይደለም ማለት እኛ ስለአገልግሎት ምን ሰጠው እንትን የተዛባም ስለሆነ ነው ይሄንን የምናገረው። በቃ አገልግሎት አብርሃም ሙሻ ምናምን ኖ ደ በጣም ብዙ ሰው እግዚአብሔርን ያገለግለ በጣም ብዙ ማይታይ ግን ሲግኒፊካንሱ የትነት የሆነ በጣም ብዙዎችን የሚደርስ አገልግሎት የሚያገለግሉ ሰዎች አሉ። እኛ ስለማናቃቸው ነው ወይንም በደረጃ እንደዚህ አንደኛ ሁለተኛ አርጋ ምናምን ስለደረደር ነው እንጂ ይሄው ቲኪቆስ በታማኝነት ከእጁ ተቀብሎ ወስዶ ኤፌሶን ለጢሞቴዎስ ሰጥቶ ለቸርች ይሄው ዛሬ ድረስ አስገራሚ ጳውሎስ መልእክቶች ከሚባሉት ውስጥ አንዱ ሆኖ ይሄው እናጠናዋለን ኤፌሶንን መልእክት። ስለዚህ እሱን ወደናንተ የምልከው ስለዚህ ምክንያት ነው። ቁጥር 23 እና 24 አንብቤ ጨርሳለሁ። ከእግዚአብሔር አብ ያው አብ ምንጭ ነው ሶርስ ነው ሁልጊዜ ከአባት ነው የሚፈልቀው። ከእግዚአብሔር አብ ከጌታም ከኢየሱስ ክርስቶስ ሰላምና ፍቅር ከእምነት ጋር ለወንድሞች ይሁን። አትርሱ በረከት ከላይ ነው የሚላቸው። በረከት ከላይ ነው፣ ሰላም ከላይ ነው፣ ፍቅር ከላይ ነው። እነዚህን ሁሉ የሚሰጣችሁ እግዚአብሔር ስለሆነ ከላይ ነው። መጨረሻ ቁጥር 24 ጌታችን ኢየሱስ ክርስቶስን ባለመጥፋት ከሚወዱ ሁሉ ጋር ጸጋ ይሁን። ይሄ እግዚአብሔር አምላክህን በፍጹም ነፍስ በፍጹም ሐሳብ በፍጹም ኃይል ውደድ የሚለውን ሐሳብ ነው የሚያነሳው። ይሄ ባለመጥፋት የሚለው በፍጹም ልባቸው ማለት ነው። በቃ ሳይናወጡ ሼክ ሳያደርጉ በተከፈለ ልብ ሳይሆን በፍጹም ኃይል በፍጹም ልባቸው በፍጹም ሐሳባቸው እግዚአብሔርን ከሚወዱ ጋር ጸጋ ይሁን አሜን ብሎ ነው የሚዘጋው። ጸሎት ቅመም ነው። በመንፈሳዊ ተጋድሎ ውስጥ በመንፈሳዊ ውጊያ ውስጥ ጸሎት እንደ ስፓይስ ነው። በቃ በደንብ በቃ እንትኑን ራሱ ማለት አሁን እምነታችንን የመዳን ነገራችንን ይሄ ጽድቁን ያዝነው የተጠቀነውን እውነት የተቀበልነውን ወንጌል እነዚህን ሁሉ እንትን ለማድረግ ማለት በቃ ስብስብ ብሎልን የትኩረት አቅጣጫችን በደንብ ታይቶን ይህን መንፈሳዊ ውጊያ ለምሳሌ ማጉር እንድናጉረመርም በምንፈተንበት ሰዓት በምስጋና እንድንሞላ የሚያደርገን ጸሎት ነው። እግዚአብሔር ትቶሻል፣ እግዚአብሔር ትቶሃል፣ ዝም ብለህ ነው ሲለን በርከክ ብለን ዝም ብዬ አይደለም ብለን እኮ እንነሳለን። ጌታማ ይወደኛል፣ ጌታማ ከእኔ ጋር በዚህ አለቀውም የጌታን ፍቅር ብለን እንደገና በርትተን የምንነሳበት ቦታ የጸሎት ስፍራ ነው። አንድ ጊዜ እንደዚህ ተንበርክኬ እየጸለይኩኝ በውስጤ እግዚአብሔር መንፈስ ምን ይለኝ ነበር? አንዴ ለትልቁ አምላክ የተንበረከከ በየቦታው ይንበረከክ፣ አንዴ ያልተንበረከከ ግን በየቦታው ይንበረከከ ይለኝ ነበር ውስጤ እንደዚህ። ለትልቁ ከተንበረከክ የመጣው ያንበረከክህም፣ ለሱ ካልተንበረከክ ግን የመጣው ሁሉ ያንበረከካል። አስተምሮ በለው፣ ዘመናዊነት በለው፣ ማጣት በለው፣ ማግኘት በለው፣ በቃ የመጣ ሁሉ እንዳያንበረከከን ለትልቁ እንበረከካል። በቃ ትልቁ ፊት ተንበርክኮ የወጣ አሸናፊ ነው። ለትልቁ ያልተንበረከከ ግን ምን ጥያቄ አለው? የመጣው ሁሉ ያንበረከከዋል። ስለዚህ በመንፈሳዊ ውጊያ ውስጥ እነዛን ሁሉ መሳሪያዎች እንደታጠቅን አንርሳ። ግን ደግሞ ጸሎት ቅመም ነች። በጣም በቃ እንትኑን መልክ ያስይዘዋል ማለት ነው። ጸልዩ ነው ያለው። እንጸልይ። ለቅዱሳን ጸልዩ፣ እንጸልይ። በጣም ረጅም ሰዓት ለራሳችን ከሆነ እንጀምር ለሌሎችም መጸለይ የሚባለው ውስጥ ፍቅር ነው። ውስጥ ስለ ቦዲው ያለንን አስተሳሰብ ነው የሚያሳየው። እና የእግዚአብሔር መንፈስ በውስጣችን በሚያመጣው በተለያየ ርዕስ ላይ ይዞ በእግዚአብሔር ፊት መጸለይ፣ ወንጌል እንዲስፋፋ መጸለይ። ጌታ ኢየሱስ የሰጠው ርዕስ አለ አይደለ? መከሩ ብዙ ነው። አገልግሎት ወይም ሰራተኞች ጥቂት ናቸው። ስለዚህ የመከሩን ባለቤት ሰራተኞች እንዲጨምር እንዲልክ ለምኑት አለ። ይሄ ኢየሱስ የጸሎት ርዕስ ነው። አሁን አንድ ሰው ጨረስኩ የጸሎት ርዕስ ጨረስኩ በቃ ጨረስኩ ስለዚህ ይሄው የኢየሱስ የጸሎት ርዕስ አለ። ጨረስኩ የሚባል ነገር የለም ማለት ነው። ስለዚህ ሰዎች እንዲድኑ ይሄንን የወንጌልን እውነት በግልጥ የሚናገሩ ሰዎች እንዲነሱ በጣም መጋደልና ጸለይ ያስፈልጋል። ጌታና መስግነን እንጨርስ። እስቲ እንደዚህ እናመስግን። እኔ እኮ ጌታ ሆይ ትልቅ እድል ነው የሰጠኸኝ። አባ ብዬ በፊት መንበርከክ መቻሌ እኮ ድሮ እኮ አልነበረኝም። ይሄ መንፈስ በደንብ በአፊት እንደተንበረከክን እየተሰማን አልነበረም የምንጸልዩ። ማነብነብ አይነት ነገር ነበረ። ስለ እሱ እግዚአብሔርን እናመስግን። ስለተሰጠን መንፈስ ራሱ መንፈሱ ይሄ አሁን በመንፈስ ጸልዩ በመንፈስ ቅዱስ ጸልዩ እኮ ማለት ዋናው ጸላይ እኮ እሱ ነው ማለት እኮ ነው። እንደ እኛም አይደለንም ፎር ዛት ማተር። ስለዚህ ስለ እሱ ጌታን እናመስግን። በዛ ውስጥ መንፈሳዊ ውጊያ ላይ ድል እንደምናገኝም እያሰብን በጸሎት ስፍራ ብዙ ድል አለ፣ ብዙ ድል አለ፣ ብዙ መረዳት አለ፣ ብዙ ብርሃን አለ ጸሎት ቦታ ላይ። አመስግኑ እግዚአብሔርን፣ አመስግኑ እግዚአብሔር። በተለየ ሁኔታ ያሸከማችሁ ነገር ካለ አመስግኑት እግዚአብሔርን በተለየ ሁኔታ። ወጣቶችን ያሸከማችሁ ካሉ አመስግኑት። እቀጥላለሁ ጌታ ሆይ በቃ ጸልያለሁ ስለ ወጣቶች እያላችሁ አመስግኑት ጌታ። ጉልበቱን ስጠኝ እንጂ አንተ በእኔ ውስጥ ሆነ ቃት እንጂ እቀጥላለሁ ጸሎቴን እንዳሸከምከኝ እንደዛ እቀጥላለሁ። እንግዲህ የእግዚአብሔር መንፈስ እሱ ነው የሚያውቀው ለእያንዳንዳችን ምን እንዳሸከመን። ለእያንዳንዱ ይሰጣል ጌታ። የሚያሳየው ቀዳዳ አለ በዛ አቅጣጫ እንድንሰለፍ እንድንቆም ማለት ነው። እና ሃሌሉያ ሃሌሉያ ሃሌሉያ። የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ ይላል መጽሐፍ ቅዱስ። የሚያፈርሰው ነገር አለ የእግዚአብሔር ልጅ ሲገለጥ ያፈርሳል። ይሄ አሰራሩ ነው እንግዲህ ምንም ማድረግ አንችልም። ያፈርሳል፣ ያፈርሳል፣ መንግስት ያፈርሳል። የዲያብሎስን መንግስት ያፈርሳል፣ አሰራሩን ያፈርሳል፣ ስራውን ያፈራርስበታል። ስራ ማለት የተዋቀረ ስራ እኮ ማለት ነው። በደንብ የተቀነባበረ የተሰራን ስራ ያፈርሳል የእግዚአብሔር ልጅ ኢየሱስ። ሃሌሉያ። ከሮቢ ጋር እንጸልይ።
በእውነት እግዚአብሔር በፊቱ የምንበረከክበት ጊዜያችን ያድስልን። ጉልበት ሁሉ እግዚአብሔር ያድስ። መንበርከክን እግዚአብሔር ያድስልን። ፊቱን መፈለግን እግዚአብሔር ያድስልን። ትልቅ እድል ነው እግዚአብሔር የሰጠንና እስቲ ያኛውን እግዚአብሔር እንጠይቀው። ጳውሎስ ሲናገር ምን ይላል? ወደ እግዚአብሔር መግባት ተሰጥቶናል ብሎ ይናገራል። እና ይሄ ቃል በፊት የነበረውን ክብደት ካላወቅ ነው ምን ያክል ትልቅ እንደሆነ አይገባንም። ወደ እግዚአብሔር መግባት አሕዛብማ በጣም ርቀው ነበረ። እዚሁ ኤፌሶን ላይ ነው የሚናገረው። በጣም ርቀው ነበረ። ወደ ቤተ መቅደሱ መጥተው ቅድስተ ቅዱሳን ውስጥ መግባት የሚባለው ነገር ጭራሽ የማይታሰብ ነገር ነው። እነሱ ብቻ አይደሉም፣ ለእስራኤልም ከባድ ነው። ሊቀ ካህኑ ብቻ ነበር የሚገባው ብሎ ነው የሚናገረው ከእግዚአብሔርን ለማግኘት። አሁን ግን እግዚአብሔር በክርስቶስ በኩል ሰላምን አደረገ። በእኛና በእግዚአብሔር መካከል እግዚአብሔር ሰላምን አደረገ። በአሕዛብና በአይሁድ መካከል እግዚአብሔር ሰላምን አደረገ። ከዛ ለሁላችን ወደ እሱ መግባትን ሰጠን። ይሄ ትልቅ እድል ነው፣ ፕሪቪሌጅ ነው እግዚአብሔር የሰጠን። ያ እድል እንግዲህ ከተሰጠን ምን ያክል እኛ ደግሞ ወደ እግዚአብሔር እንቀርባለን፣ ምን ያክል ፊቱን እንፈልገዋለን፣ ምን ያክል ወደ እሱ እንቀርባለን። ልመናችን ይዘን መግባትን ተሰጠን። በእግዚአብሔር ፊት በንጉሥ ፊት ልመናን ይዞ መቅረብን እግዚአብሔር ሰጠን። እኛ ደግሞ በጸሎት እንተጋለን። አሜን። እግዚአብሔር አምላክ በእውነት ይህንን የጸሎትን መንፈስ ያድስልን። ፊቱን መፈለግን እግዚአብሔር ያድስልን። በተለያዩ ነገሮች ስንያዝ ረስተነው እንኳን ቢሆን እግዚአብሔር ግን በእውነት ያድሰን። በዚህ መልኩ እናከብረሃለን እግዚአብሔር አምላካችን እናከብረሃለን። ዛሬም እንደገና እግዚአብሔር ሆይ ፊትን የምንፈልግ ስለምታደረግ እናመሰግንሃለን። ስለ ጸሎታችን በፊት እንጸልያለን እግዚአብሔር ሆይ። ስለ መንበርከካችን እግዚአብሔር አምላክ በፊት እንቀርባለን እንድታድሰን አንተን እንድንፈልግ እግዚአብሔር አምላክ ሆይ በመንፈስ ጸልዩ እንደሚል እግዚአብሔር አምልኮ የመንፈስ ሙላት በዛ ቦታ ላይ እንዲመጣ በኢየሱስ ስም እንጸልያለን። የፈቃድን ዕውቀት ሁሉ እንድታሳውቀን በኢየሱስ ስም እንጸልያለን። ስለ ራሳችን እንድንጸልይ እግዚአብሔር ሆይ፣ ስለ ሌሎች ሰዎች እንድንጸልይ ለመናችን ይዘን ወደ አንተ የምንቀርብ ሰዎች እንድታደርገን ለምናለን። እግዚአብሔር አባት በእውነት ዛሬ ተናግረህናልና ደግሞም እግዚአብሔር ሆይ ስለዛ ብቻ ለምንጸልይ ግን ታማኝነትን ተናግረህናል። ጥቂት በምትመስል ነገር ላይ ታማኝ መሆንን እግዚአብሔር ሆይ ታማኞችን መሆንን ስለተናገርከን እናመሰግናለን። ታማኝ አድርገን ዛሬም በእኛ አይን ፊት እንኳን ጥቂት ቢመስለን ለጥቂቆስ እኮ ይሄኛውን አላሰበውም። ዛሬ እኛ ከብዙ ሺህ ዓመት በኋላ እንደምንማርበት አላሰበውም። እግዚአብሔር አምላክ ሆይ ለእኛ ላይ ታየን ይችላል፣ አንተ ግን ያየኸው ነገር አለና እግዚአብሔር ሆይ ጥቂት በሚመስሉ ነገሮች ላይ ታማኝ አድርገን፣ ጥቂት በሚመስል አገልግሎታችን ላይ ታማኝ አድርገን፣ ጥቂት በሚመስል እግዚአብሔር አባት ሆይ ኃላፊነቶቻችን ላይ በታማኝነት ምንሰራ ሰዎች አድርገን፣ በጥንቃቄ እንድንይዘው እግዚአብሔር አምላክ ሆይ በመንፈስ እንድትረዳን ለምንሃለን። በፊት መራመድ ይሁንልን እግዚአብሔር ሆይ፣ በታማኝነት መራመድ ይሁንልን እግዚአብሔር ሆይ። አንተ በመጨረሻ ዋጋን የምትሰጥ ጌታ ነህና እስከዛ ዘመን ድረስ እግዚአብሔር አምላክ እስከ ዘመን ፍጻሜ ድረስ በታማኝነት የምንራመድ ሰዎች እንድታደርገን በኢየሱስ ስም እንለምናለን። ታማኝ አምላክ ነህና አባታችን አንተ ታማኝ ነህና እኛ ልጆችንም እግዚአብሔር አምላክ ታማኝ አድርገን። ስለነበረን ጊዜ ሁሉ አንተ ተመስገን። በቃሉ ስለተናገርከን እናመሰግንሃለን። አሁንም እግዚአብሔር ሆይ እንቃለን አብራለን፣ የበለጠ በአእምሯችን ላይ አንተ አብራለን። በቤታችን ስንቀመጥ እግዚአብሔር ሆይ በመንፈስ ቅዱስ አሳስበን፣ እሱ ከኔ ያለውን ወስዶ ያሳስባቸዋል እንደሚል እግዚአብሔር ሆይ ሳምንቱን ሁሉ አንተ በዚህ ቃል ጎትኩተን፣ ለጸሎት ጎትኩተን፣ ለታማኝነት ጎትኩተን። እግዚአብሔር አምላክ ሆይ ሰላምህ ፍቅርህ ከእኛ ጋር ይሁን። እናመሰግናለን እግዚአብሔር።